እግዚአብሔር ይመስገን። ስለዚህ እንቀጥላለን።
ክፍል 5 ነው የምናየው። ከኔ ተማሩ በሚል የጀመርነው ትምህርት የእግዚአብሔርን ቃል ክፍል 5 ነው ዛሬ የምናየው። ከኔ ጋራ በዚህ ሐሳብ እንግዲህ አምስተኛ ክፍል ደርሰናል። እና ክፍል 1 2 3 እና 4ን አይተን ነበር። መግቢያ ጥቅስ ያየነው ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 28 ቁጥር 29 ድረስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ፣ ከእኔ ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ በሚለው መነሻ የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ የተናገረውን ለደቀ መዛሙርቱ ወይም አብረውት ለነበሩት ሕዝብ የተናገረውን የእግዚአብሔር ቃል መነሻ ሐሳብ አድርገን ነው። ከእኔ ተማሩ አለ ኢየሱስ። ከእኔ ተማሩ፣ እኔ የዋህ ነኝ በልቤም ደግሞ ትሑት ነኝ፣ ለነፍሳችሁ እረፍት ታገኛላችሁ ያለው በዚህ መነሻ ሐሳብ ነው የተነጋገርን ያለ ነው። እግዚአብሔር አምላካችን ስሙ የተባረከ ነው። ስለዚህ በዚህ ስንመለከት እንደ መግቢያ ያየናቸው ሐሳብን ቶሎ ቶሎ ለማስታወስ ያክል ባረገው፣ ሰው ሲባል ተማሪ ነው ተባብለናል። ሰው ማለት የትኛውንም ውሰዱት፣ አፍሪካውንም፣ እስያውንም፣ አውሮፓውንም፣ አሜሪካውንም ሁሉንም ውሰዱት፣ የሰው ዘር በጫካ የሚኖር በሰለጠነችዋ በኒውዮርክም የሚኖር ሰው ሲባል ሲወለድ ጀምሮ ተማሪ ነው። በቃ ተማሪ ነው ገና ከማህፀን ጀምሮ። እንዲያውም ምንም ከማህፀንም ሳይወጣ ሳይንቲስቶች እንደሚሉት ገና ከውስጥ ጀምሮ ድምጽ መለየት ይጀምራል ይላሉ ወላጆቻችን። እናትና አባቱን ቅርብ ያሉ ገና በማህፀን እያለ ድምጽ መለየት ይጀምራል ይላሉ። እና ትምህርት ነው ማለት ነው። መለየት ጀመረ፣ መለማመድ ጀመረ፣ ትምህርት ነው ማለት ነው። ስለዚህ የሚማረው ግን ከማን ነው ነው እንጂ አነጋጋሪው፣ ወይም እንዴት ነው የሚማረው፣ ምንድን ነው የሚማረው ነው እንጂ አነጋጋሪው። ሰው ሲባል ሁሉም ተማሪ ነው ብለናል። ስለዚህ ሰው ተማሪ መሆኑን ለመለየት የምትችሉበት አንዱ ምክንያት የተነጋገር ነው ከተወለደበት ቤተሰብ የሚወርሰው ነገር ታያላችሁ። ከሰፈሩ፣ ከዋለበት ሰፈር፣ ከሄደበት ትምህርት ቤት፣ ከጨረሰበት ትምህርት ቤት ምን ምን እንደተማረ ማወቅ ይቻላል። በቃ ከዚህ የተነሳ ሰው የተለያየ ነገር የተማረውን ነገር ማየት ይችላል። የተለያየ ትምህርት ተምሮ እንዳለ እንመለከታለን። ጌታ ኢየሱስ ክርስቶስም ደግሞ ለቤተ ክርስቲያን ምንድን ነው መጨረሻ ላይ የተናገረው ነገር አለ። ጌታ ኢየሱስ ክርስቶስ እነሆ በሰማይና በምድር ስልጣን ሰጠኝ፣ አሕዛብን ሁሉ በስመ አብ በወልድ በመንፈስ ቅዱስም እያጠመቃችኋቸው እኔ ምን አለ እኔ ያስተማርኳችሁን እያስተማራችሁ ደቀ መዛሙርት አድርጓል። እኔ ያስተማርኩትን ነው ያለ። እዛም ከእኔ ተማሩ ለነፍሳችሁ እረፍት ታገኛላችሁ አለ ለሕዝቡ። ቤተ ክርስቲያንም ስትጀመር የሰጣቸው አደራ ምንድን ነው? እኔ ያስተማርኳችሁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ስለዚህ የጌታ የኢየሱስ ክርስቶስ ትምህርት ላይ ነው የተመሰረተችው ቤተ ክርስቲያን። ቤተ ክርስቲያን ስትመሰረት ስትጀመር ጌታ ኢየሱስ ክርስቶስ ባስተማረው ትምህርት ላይ ነው የምትቆመው ማለት ነው ቤተ ክርስቲያን። እግዚአብሔር ስሙ የተባረከ። ያ ትምህርት ነው ሰውን የሚያድነው፣ ለነፍሱ እረፍት የሚሰጠው፣ የእግዚአብሔር ልጅ የሚያደርገው ኢየሱስ ክርስቶስ ያስተማረው ትምህርት ነው። እግዚአብሔር ይመስገን። ያ ትምህርት ሲገባው ሰው ለነፍሱ እረፍት ያለ ነፍሱ ከጨለማ ወጥታ ወደ ብርሃን ገባለች። ኢየሱስም ይባረክ። ከመንቀዥቀዥ መጽሐፍ ቅዱስ እንደሚለን እኛ በየገዛ መንገዳችን እንቅበዘበዝ ነበር ያለ፣ ከመቅበዝበዝ ወጥተን ወደ እረፍት የምንገባው የኢየሱስ ክርስቶስ ትምህርት ውስጥ ይገባል። ኢየሱስም ይባረክ። አሜን ነው። ክብር ለአምላካችን ይሁን። ስለዚህ ቤተክርስቲያን የተመሰረተችው በእሱ ነው ብለናል። ሰው ጌታ ኢየሱስ አንድ ጊዜ ጥያቄ ጠየቀ። ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል አለ። ሰው ዓለምን ሁሉ ያትርፋል፣ ነፍሱን ግን ቢያጎድል ምን ይጠቅመዋል አለ። ምን ይጠቅማል? አንድ ቀን መሞቱ አይቀርም። ይሄ ሰው አንድ ቀን ይሞታል። ምን ያደርገዋል? የተሰበሰበው ነገር ሁሉ ለነፍሱ ዋጋ ይሆናል ወይ? እና የሚጠይቀው ጥያቄ ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል አለ። ምን ይሰጣል? እና ኢየሱስን ያወቀ ግን ኢየሱስን ያገኘ ግን ነፍሱን ያተርፋል። እግዚአብሔር ስም ይባረክ። ነፍሱ ታርፋለች። ለዚህ ነው ለነፍሳችሁ እረፍት ታገኛላችሁ ማለት። ለነፍሱ ለነፍሳችሁ እረፍት ታገኛላችሁ አለ። እግዚአብሔር ስም ይባረክ። ስለዚህ እውነተኛ እረፍት የሚገኘው ኢየሱስን በማግኘት ነው እንጂ በዓለም ያለውን ነገር በማትረፍ አይደለም። እውነተኛ እረፍት የሚገኘው ኢየሱስን በማግኘት ነው እንጂ ብዙ ነገሮችን በአለም ላይ ያለውን ነገር በመሰብሰብ አይደለም ወይ ደግሞ ብዙ ክብር ብዙ ስም በማካበት አይደለም ያ ብዙ ስም ለነፍሳችን አይጠቅማንም ለነፍሳችን አይጠቅማንም ሀብት ማግኘት ጥሩ ነው ወቀት ማብዛት ጥሩ ነው በምድራችን ላይ ያለንን ቆይታ ኑሯችንን ያቀልልናል ጥሩ ያደርግልናል ነገር ግን ለነፍሳችን ረፍት ግን የሚሰጠው ነገር የለም የገንዘብ ብዛት የወርቅ ሀብት ብዛት ለነፍሳችን ረፍት የሚሰጠው ጠብታ ነገር የለም የምድር ዕውቀት ብዛት ለነፍሳችን ረፍት የሚሰጠው ጠብታ ነገር የለም ትንቢተ ኤርምያስ ነቢዩም ሲናገር ምን አለ ለእስራኤላውያን ለእግዚአብሔር ሕዝብ ምን አላቸው እግዚአብሔር እንዲህ ይላል በመንገድ ላይ ቆሙ ተመልከቱ የቀደመችውንም መንገድ ጠይቁ መልካሚቱ መንገድ ወዴት እንደሆነች እወቁ በእርሷም ላይ ሂዱ ለነፍሳችሁም ረፍት ታገኛላችሁ ይላል እስራኤልን ሕዝብ ነው እንደዚህ የሚናገረው ያ ከባርነት ከግብጽ ምድር የወጣ ሕዝቤ ነህ ተብሎ የተጠራው የእግዚአብሔርን ሕዝብ ነው እንግዲህ ነቢዩ ኤርምያስ ሕዝቡ ባመጸ ጊዜ እግዚአብሔርን አልሰማ ባለ ጊዜ የተናገረውና እግዚአብሔርን በማወቅ ከእርሱ በመስማት ረፍት እንደሚገኝ ነው የሚነግራቸው ስለዚህ በእንዲህ መንገድ ከጀመርን በኋላ ክፍል አንድ ላይ ተመለከትነው ምንድን ነው ከኢየሱስ ምን እንማር በሚል አመጀመሪያውን ያየ ከኢየሱስ ፍቅርን እንማር በሚል ነው ያየነው ከኢየሱስ ፍቅርን እንማራለን ብዙ የፍቅር ሰዎች ምሳሌ ማንሳት ብንችልም እንኳን እውነተኛ አስተማሪ የሚያደርገን ኢየሱስ ነው እግዚአብሔር ስም ይባረክ ምክንያቱም ጻፍኩ እንደሚል በዮሐንስ ወንጌል ላይ ነፍሱን ስለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማን ይያያል ከዚህ የሚበልጥ የለም በቃ እግዚአብሔር ስም ይባረክ ምክንያቱም ነፍሳችንን ለነፍሳችን ቤዛ የሚሆን ዋጋ ተከፍሏል የተከፈለው ኢየሱስ በመስቀል ላይ ፍቅሩን ገልጦ ነው ሌላ ሰው ፍቅር ቢያረግ 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 ለነፍሳችን ቤዛ የሚሆን ነገር ሊያደርግ አይችልም አለቀ እግዚአብሔር ስም ይባረክ እንደገና ሐዋርያ ጳውሎስ ቆሮንቶስ ላይ እንደምታውቁት ፍቅር ከሌለኝ ምንድነኛ ነኝ አዎ እግዚአብሔር ስም ይባረክ ጌታ ኢየሱስ ክርስቶስ ፍቅርን አስተምሮናል እና ለፍቅር ትልቅ ቦታ መስጠት አለብን ብዙ ነገር ብናደርግ ብዙ መንፈሳዊ የሚመስሉ ልምምዶችም እንኳን ቢኖሩን ፍቅር ግን ከሌለኝ ከንቱ ነኝ ነው የሚለው ስለዚህ ፍቅርን ከኢየሱስ ክርስቶስ ጋር ተምረን አፕዴት የሆነው ዛሬ መርምረን ፍቅሬ እንዴት ነው በሚለው ጉዳይ ላይ ነገሮችን መርምሬ ፈትኜ ማስተካከል አለብኝ አረን ከንቱ ሆነብኛል ሩጫዬ በሙሉ ከንቱ ነው ነው አለ ሐዋርያ ጳውሎስ በቃ የመላእክት ልሳን ብናገር በቃ እምነት ቢኖረኝ ተራራውን ነቅዬ ወደዛ ማረግ የምችል እምነት ቢኖረኝ እንዴ መለገስ የምችለው ብዙ መሰጠው ብሆን ግን ፍቅር ከሌለኝ ከንቱ ነኝ ከንቱ ነኝ እንዴ ስለዚህ ልፋቴን ሩጫዬን ሁሉ ባዶ ያደርገዋል ማለት ነው ፍቅር ከሌለኝ ኢየሱስ ክርስቶስ ፍቅር ነበረው ፍቅር ምሳሌን ጥሎልን አልፏል ስለዚህ በዛ ተነጋግረን ነበር ለተኛ ክፍል ያየነው ከኢየሱስ ትህትናን እንማር በሚል ከተከፈለ ትህትና እንማር ትሁት የሆኑ ብዙ ሰዎች ይኖራሉ ግን የኢየሱስ ትህትና ዋና ምሳሌ ተደርጎ ስትናል እግዚአብሔር መጽሐፍ ቅዱስ እንደምን ለትሁታን ጸጋን ይሰጣል ያዕቆብ በመልእክቱ ላይ እግዚአብሔር ትህተኞችን ምን ይላቸዋል ቀወማቸው ለትሁታን ደግሞ ምን ያደርጋል ጸጋን ይሰጣቸው እግዚአብሔር ይመስገን አሜን ነው ሃሌሉያ ኢየሱስ ክርስቶስ ትሁት ነው ፊልጵስዩስ ላይ መጽሐፍ ቅዱሳችን ሐዋርያ ጳውሎስ ተመልክቷል እና ያንዳንዳችን በትህትና ወንድማችን ከኛ እንደሚሻል በትህትና ነበር ይላል ስለዚህ ትሁት የሆነ ሰው ወንድሙ ለተሌላ ሰው አክብሮ ካለስ እግዚአብሔር ይመስገን ሃሌሉያ ስለዚህ ትህትናን ሁለተኛ ክፍል ላይ ተመልክተናል በሶስተኛ ደረጃ የዋህነትን ከክርስቶስ እንማር ብለን ነበር ያየነው ስለዚህ የዋህ ቃልን ሁሉ ያምናል የእግዚአብሔርን ቃል ያምናል እግዚአብሔር ስሙ የተባረከ ይሁን ጌታ ኢየሱስ ክርስቶስ በተራራው ስብከት ላይ የዋሆች ብፁዓን ናቸው ለምን ምድርን ይወርሳሉ ብሏል እግዚአብሔር ስሙ ይባረክ ጌታን የሚያምን ልብ ያለው ነው የዋህ ጌታን የማያምን ልብ ያለው ነው ስለዚህ እነዚህ ይወርሳሉ ክብር ለአምላካችን በክፍል 4 ላይ እንደተመለከተን ምህረትን ማድረግ ባለፈው ሳምንት ማለት ነው ምህረትን ማድረግ ከጌታ እንማር በሚል ነው የተመለከት ነው ስለዚህ የበደሉን ሁሉ ከልብ ይቅር ማለት ነው በዚህ ጉዳይ ላይ በዋናነት የተመለከት ነው ጌታ ኢየሱስ ክርስቶስ የበደሉትን የሚያደርጉትን አያውቁምና ይቅር በላቸው አለ በመስቀል ላይ ሆኖ በዛ በደል ለሚገባው ሰው ማለት ቅጣት ለሚገባው ሰው የበደሉን አውቀናል በቃ በትክክል ግልጽ ነው። በድለውና ይታወቃል። ግን በድለውን ሳለ ምህረትን ማድረግ እንዳለብን መጻፍ ቅዱሳችን የሚያዘ በቃ የሚያዘ። ስለዚህ ይሄንን ከባድ ቢሆንም ለስጋ ነገር ግን ከክርስቶስ እንማር። የማይቻልን ትዛዝ አልሰጠንምና እርሱ ራሱ አድርጎታል። ተሰቅሎ ሳለ ተወግቶ ሳለ ደሙ እየፈሰሰ የተሰቃየ በስቃዩ ሰዓት በመከራው ሰዓት ለጌታው ስለምን ተውከኝ ይያለ ከመከራው ተነሳ ያንን ድምጽ ያስመ ነገር ግን ለሰው ልጅ የማይደርጉትን አያቆምና ይቀርባላቸው። ምህረትን ማድረግ ማለት ነው። ምህረትን ማድረግ ማለት ነው። ምንም ሳንሆን ማለት ነው። ተበድለን። ስለዚህ እናሳብ ተመልክተና ከኢየሱስ ክርስቶስ ይሄንን ነገር እንማር ዘንድ ይገባል። ከኔ ተማሩ ለነፍሳችሁ ለፍታገኛለች። ምህረትን ብታደርግ በቃ ነፍስ ርፍ ነው የምትለው ነው። ምህረትን ማታደርግ ከሆነ ግን አው ተበድለሃል እንደገና ደግሞ ነፍስ አታርፍም። ነፍስ ትጨነቃለች ነው። ከኔ ተማሩ ምህረትን ማድረግ ከኔ ተማር ነው ይላል። ከኔ ተማር ነፍስ ታርፋለች። እግዚአብሔር ስም ይባረክ። በፕሮሰሱ ላይ ከባድ ነው። በሂደቱ ውስጥ ይሄን ነገር ማድረግ ከባድ ነው። የበደሉን ሰዎች ይቅር ማለት መቻል ግን ወደዚህ ከጌታ ሐሳብ ጋር ስንስማማና ልክ ከሱ ጋር ስንገናኝ ልክ በሐሳቡ በፈቃዱ ስንገባ ግን ያለው በረከት እግዚአብሔር ስም ይባረክ። እግዚአብሔር ተመሰገነ። ስለዚህ ምህረትን ስናደርግ ወዲያው የረፍት ስሜት ውስጣችን ይፈሳል። የረፍት ስሜት ውስጣችን ይገባል። ጌታ የተባረከ አሜን ነው። ሃሌሉያ እግዚአብሔር ስም ይባረክ። ዛሬ ደግሞ የምናየው ሶስት በአከታታይ እንመለከታለን። ሶስት ነገር እንማር። ስለዚህ ከጌታ መታዘዝን እንማር። እግዚአብሔርን መታዘዝን እንማር። መጽሐፍ ቅዱሳችን ፊልጵስዩስ ምዕራፍ 2 ቁጥር 5 8 ላይ ስትመለከቱ ምን ይላል መጽሐፍ ቅዱሳችን? በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም፣ ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ምን ሆነ? የታዘዘ ሆነ። ማን ነው የታዘዘው? ኢየሱስ ነው። ኢየሱስ ታዘዘ ነው የሚለው መጽሐፍ ቅዱስ። ታዘዘ ማንን ታዘዘ? እግዚአብሔርን ታዘዘ። እግዚአብሔርን መታዘዝ ከእርሱ እንማራለን። ከዚህ የተነሳ ለከባድ ነገር ነው። መልእክት እንዲህ ዝም ብሎ ሄዶ ማድረስ አይደለም ጉዳዩ። ጉዳዩ በሰላም ተጉዞ አንድን ነገር ወደ አንድ ቦታ የማድረስ ነገር አይደለም። የታዘዘው መጽሐፍ ቅዱሳችን የሚለው በምስሉ እንደ ሰው ተገኝቶ ራሱን አዋረደ ለሞትም፣ ይኸውም የመስቀል ሞት እንኳ የታዘዘ ሆነ ይላል ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ሲነግራቸው እግዚአብሔር አምላካችን ስሙ ይባረክ። መታዘዝ ማለት የእግዚአብሔርን ቃል ተግባራዊ ማድረግ ወይም መጠበቅ ማለት ነው። እግዚአብሔርን ቃል መፈጸም እግዚአብሔር አድርግ ያለውን ነገር። ኢየሱስ ክርስቶስ ወደዚህ ምድር በሚመጣበት ጊዜ የመጣበት ዋና የሰዎችን ኃጢአት ዕዳ ለመክፈል ነው። የሰዎችን ኃጢአት ዕዳ የሚከፍለው ደግሞ ሰው ልጅ ኃጢአት ስለሰራ፣ ኃጢአት የምትሰራ ነፍስ ደግሞ ትሞት ዘንድ ይገባታልና ትቀጣ ዘንድ ይገባታልና ያንን ቅጣት ሊወስደው ነው የመጣው ኢየሱስ ክርስቶስ። ያንን ቅጣት በእኛ ቦታ ሆኖ ሊቀጣልን ነው የመጣው ወደዚህ ምድር ሲመጣ እና ሲመጣ እንግዲህ የታዘዘው እግዚአብሔር ደግሞ ዓለምን ሁሉ ስለሚወድ የሰው ልጅን ሁሉ ስለሚወድ እግዚአብሔር ደግሞ ጻድቅ ስለሆነ ኃጢአት የምትሰራ ነፍስ ልትሞት ይገባታል ስላለ ያ ቃሉ መፈጸም ስላለበት ኢየሱስ ሲመጣ ያንን ቅጣት ያንን የሰው ልጆችን እኔና እናንተ ቦታ ተክቶ ኢየሱስ መሞት አለበት፣ መቀጣት አለበት። ያ ሞት ደግሞ ኖርማል ሞት አይደለም፣ የስቃይ ሞት ነው፣ የቅጣት ሞት ነው። በጌቴሰማኒ ወይም በቀራንዮ መስቀል ላይ የተጻፈውን የእግዚአብሔርን ቃል እንደምናውቅ የሞተው ሞት ነፍሱን የሰጠበት መስጠት የስቃይ ነው። ስለዚህ ያንን ለማድረግ እግዚአብሔርን ታዘዘ ነው የሚል መጽሐፍ ቅዱሳችን። ያንን በማድረግ ሰውን ልጅ ከሞት ወደ ሕይወት ስለሚያሻግረው ያንን በማድረግ ያ የሰውን ልጅ ከሰይጣን መንግስት ወደ እግዚአብሔር መንግስት ስለሚያሻግረው ያንን ለማድረግ ታዘዘ ነው የሚለው ታዘዘ ነው እግዚአብሔር አምላክ ስሙ ይባረክ አሜን ሃሌሉያ ሃሌሉያ እግዚአብሔር መዳንን መንገድ በልጁ አዘጋጀት አብርሃም መጽሐፍ ምዕራፍ 11 ቁጥር 8 ላይ ስለ አብርሃም መጽሐፍ ቅዱስ ምን ይላል ስለ አብርሃም ምን ይላል አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ምን አረጋላ ታዘዘ ይላል ወዴትም እንደምሄድ ሳያውቅ ወጣ ይላል ወዴት እንደምሄድ ሳያውቅ ወጣ እኔ አንዳንዴ ይገርመኛል ይሄ አሁን የእምነት ሰው አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ወዴት እንደሄደ አያውቅም ግን እግዚአብሔርን ድምጽ ሰምቷል ወዴት እንደሚሄድ ግን አያውቅም እኔ ወደ ማሳይ ምድር ነው የተባለ በቃ እምነት እግዚአብሔር ስሙ ይባረክ በእምነት ታዘዘ ለዚህ ነው የእምነት አባታችን እንለዋል አብርሃም የእምነት አባት በእምነት ለሚድኑት ሁሉ አባት ነው አብርሃም እግዚአብሔር ስሙ ይባረክ ግን ታዘዘ ነው አንዳንዴ በመጽሐፍ ቅዱስ ውስጥ የማይገቡን ሐሳቦች አሉ የማይገቡን ማንረዳቸው ሐሳቦች አሉ ግን ቃሉ እንደሆነ ገብቶናል መጽሐፍ ቅዱስ ተጽፏል አንብበነዋል ወደሞ እግዚአብሔር በመንፈሳችን የሚያመጣው ድምጽ አለ በተለያየ መንገድ ወደዚህ ግላችን በተለያየ መንገድ የሚያመጣው ድምጽ አለ የእግዚአብሔር እንደሆነ እናቀዋለን ነገሩ ግን ፍጻሜውንም አናቀውም ግን የእግዚአብሔር ድምጽ እንደሆነ እናቃለን አብርሃም ግዛት እንደታ ያለፈ ነው በት ይመስለኛል አልገባው ወዴት እንደሚሄድ አያውቅም ግን መውጣት እንዳለበት ያውቃል ግን መንቀሳቀስ እንዳለበት ያውቃል በእምነት ምን አረገ ይላል ታዘዘ እምነት ተስፋ ስለምናረገው ነገር ምንም ያረገ የሚያስረግጥ የማናየው የሚያስረዳ ነው ይላል አብርሃም ጻፈ ምዕራፍ 11 ቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየው አልታየም የማናየው ነገር የሚያስረዳ ነው ይላል ስለዚህ እምነት ያለው ሰው መንፈሳዊ አይን አለው አንዴ አርጎ ለሳይድ አይችልም ይሄውልህ ብሎ ለሳይድ አይችልም ላጠገቡ ላለው ሰው እምነት ስላል በእምነት ይታየዋል እርግጠኛ ይሆናል ይንቀሳቀሳል በጣም ታረቀው አብርሃም እግዚአብሔር ከአባት ከዘመዶች ተወለድክበት ስፍራ ወጣ ብሎ እንዴ እንታረም ነጥዋል ዳላ አብርሃም አላበደ ምንድነው ታዲያ እግዚአብሔር እንዴ ያለ ከዘመድ የሚለያ እግዚአብሔር አዎ ከተውልድ በስፍራ የሚለያ እግዚአብሔር አዎ እሺ ቆጥሩ ወዴት ነው የምትል አላውቅም እግዚአብሔር ደመሰይ እንዴ ዘውባል በቃ ሰፈሩ ላይ የሚወራው ምንድን ነው ቆይ አንዳንዴ የእምነት ሰው እንደዚህ ነው በቃ አንዳንዴ የእምነት ሰው እንደዚህ ነው በዚህ ዘመን ማለት ነው አንዳንዴ የእምነት ሰው እንደዚህ ነው አይቶታል እሱ እምነት ተስፋ ስለማያረገው ነገር የበስግጥ ውስጡ ግጠኛ ነው በቃ ግጠኛ ነው በቃ የማያውን ነገር የሚያስረዳው ነው እምነት ያለው እሱ ይረዳል በቃ ይረዳል ያንን እምነት እግዚአብሔር ለሌሎች ካልሰጣቸው በስተቀር አብረውት ሊሆኑ አይችሉም ይለያል የሰው ማለት ይለያል ወጥቷል እምነት የሚለው ነገር መንጥቆ አውጥቶታል ከማህበረሰቡ እግዚአብሔር ስሙ ይባላል አሜን ነው በእምነት ታዘዘ ነው የሚለው አዎ እግዚአብሔር ስሙ ይባላል ኢየሱስ ክርስቶስን መቀበል ይህን ይመስላል ኢየሱስ ክርስቶስን መቀበል ይህን ይመስላል ኢየሱስ ክርስቶስን ስትቀበሉ ከሌላው ትለያላችሁ በቃ ልትባሉ ትችላላችሁ ወደ ኢየሱስ ልመልሳችሁ ኢየሱስ ታዘዘ ነው ከእሱ ልንማር ነው ከእሱ ልንማር ወደ ሰው ደግሞ መልሽ ወስጃችሁ ወደ አብርሃም ወስጃችሁ ነው ደግሞ መልሳችሁ ከኢየሱስ ክርስቶስ መታዘዘ ነው ማለት ልጅ ቢሆንም አምላክ ቢሆንም ታዘዘ ነው የሚለው እግዚአብሔርን ቃል ታዘዘ ዋጋ ቢያስከፍልም ያ የጌተሰማኒ ቆይታ ያ ቦታ የደም ላብ እያላበው የስቃይ ቦታ በስጋው የሚቀበለው መከራ ከባድ ቢሆንም የእግዚአብሔርን ትእዛዝ አክብሮ ታዘዘ ማለት ታዘዘ። ምክንያቱም የሰዎችን ልጆች ለማዳን ነው፣ ሰዎችን ከጨለማ ወደ ብርሃን ለማምጣት ነው ነው በቃ የታዘዘበት ምክንያት። እግዚአብሔር ስሙ ይባረክ። ዮሐንስ እግዚአብሔር ምን ይላል? ጌታ ኢየሱስ ክርስቶስ ምን አለ? በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃት የሚወደኝ እርሱ ነው አለ። ስለኛ ሲናገር ኢየሱስ ደግሞ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም እርሱ የሚወደኝ ነው። ጌታን እንወድሃለን ብለን ልንዘምር እንችላለን። እንወድሃለን እያልን ልንናገር እንችላለን። መውደዳችንን ልናሳይ እንችላለን። ተላይ ቃሉን መታዘዝ ግን መጽሐፍ ቅዱስ የሚለው እርሱ የሚወደኝ ነው፣ ቃልን የሚታዘዝ ሰው እርሱ የሚወደኝ ነው። ቃሉን መታዘዝ ከመዘመርም ያለፈ ነው፣ ከመስበክም ያለፈ ነው። እግዚአብሔር ስሙ ይባረክ። አሜን አይደለ? እንደኔ አሁን ከመስበክም ያለፈ ነው፣ ከመዘመርም ያለፈ ነው፣ ከመጸለይም ያለፈ ነው። በቃሉ መኖር፣ ቃሉን መታዘዝ ጌታ ለዚህ ነው ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም እርሱ የሚወደኝ ነው አለ። በቃ የሚወደኝን ማወቅ ትፈልጋላችሁ? ማን እንደሆነ የሚዘምርልኝ አለ፣ የሚሰብክልኝ አለ። ያሳ ትእዛዜ በእርሱ ዘንድ ያለችው ትእዛዜን የሚሰማ ቀጥሎ እኔ ያልኩትን ያችን የሚያደርግ ሰው ያ ሰው የሚወደኝ ነው። የሚወደኝ ያ ሰው ስለዚህ ሰው ሁሉ አቴንሽን ማድረግ ያለበት አማኝ ሁሉ ጌታ ትእዛዙ ምንድን ነው? ምንድን እንዳደርግ ነው የሚፈልገው ብሎ አስቦ ያንን ነው ማድረግ ያለበት። ይህንን ደግሞ ከክርስቶስ ትማራላችሁ አለ መጽሐፍ ቅዱስ። ከእኔ ተማሩት አለ እግዚአብሔር። ሂድና የሰው ልጆችን ኃጢአት ሁሉ የሚያስወግደውን ነገር ፈጽማል፣ ነፍስህን አሳልፈ ስጣል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአልና አረ በሚለው መጽሐፍ ቅዱሳችን ዮሐንስ ወንጌል 3:16 ላይ ለሰላም ነው ሰጠ። ማንን? ልጁን ሰጠ። እንዴት ሰጠ? ዓለምን ስለወደደ ነፍሱን አሳልፎ እንዲሰጥ ሰጠ። ስለዚህ ኢየሱስን ላከው። ኢየሱስ ደግሞ ያንን የተላከበትን ነገር ፈጸመው። እግዚአብሔር ስሙ ይባረክ። ስለዚህ እኔና እናንተ ከክርስቶስ እንማራለን። እሱ ይህን አይነት መከራ ሞት ለመሞት ከተታዘዘ እኔ ዛሬ ማልታዘዝበት ምክንያት ነው። እኔ አማኝ ተብዬ መጠራቴ ሳይሆን ክርስቲያን ተብዬ መጠራቴ ሳይሆን መታዘዜ ነው ለጌታ ልጄ የሚያሰኘው። በእርሱ ደስ የሚለኝ የምወደው ልጅ ይሄ ነው ኢየሱስ፣ እርሱን ስሙት አለ እግዚአብሔር። ምክንያቱም ስለታዘዘ ነዋ፣ ስለሚሰማው ነዋ። ስለዚህ እኛም ልጆች ተብለን የማይታፈርብን ስንታዘዘው። እግዚአብሔር ስሙ ይባረክ። ሐዋርያው ጳውሎስ ጢሞቴዎስ የማታሳፍር ወታደር ሆነ ተገኝ ይለዋል። ጢሞቴዎስ ወታደር ነህ ግን የማያሳፍር ወታደር ሆነ፣ የሚያሳፍር ወታደር እንዳትሆነ ይለዋል። ከቶ የሚያሳፍር ወታደር አለ። ወታደር ሆኖ በሆነበት ቦታ መሆን እንደሚሆንበት ሳይገኝ ሲቀር ማለት ነው። እግዚአብሔር አምላካችን ስም ይባረክ። አሜን ነው። ስለዚህ ዮሐንስ እንደገና በመልእክቱ ላይ ምን ይላል መሰላችሁ? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 3 ላይ ረጥቷል። ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም ይላል። ከባዶች አይደሉም ማለት ዮሐንስ በመጀመሪያ በወንጌል ላይ የተናገረ ነገር አለ። በወንጌል ላይ የሰጠን ነገር ነው እንደም የነገርኳችሁ። አሁን ደግሞ በመልእክቱ ላይ ሄዳችሁ ታዩ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 3 ላይ ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነው። እግዚአብሔር ፍቅሩን ገልጦልናል በልጁ አርጎ፣ ልጁ ደግሞ ለሞት ራሱን አሳልፎ ሰጠ። ይሄ ፍቅሩ ነው የምናየው አለ። በዚህ የእግዚአብሔር ፍቅር ነው የምናየው። ስለዚህ ትእዛዛቱ ከባዶች አይደሉም ይላል። ልንታዘዝ የምንችለው ነው እንጂ የማንችለውን ትእዛዝ አልሰጠንም ነው የሚለው። ደግሞ እግዚአብሔር ስሙ ይባረክ የሚያግዘን መንፈስ ቅዱስ አለ። አሜን ነው። የሚረዳን መንፈስ ቅዱስ አለ። የሚመራን የሚገስጸናል የሚያጽናናል። ክብር ለአምላክ። የሚያጽናናል በተለያየ ትግል ውስጥ ስናል የሚያጽናና መንፈስ አጽናኝ ተብሎ ስሙ ይጠራል።
አሜን።
ክብር ለአምላካችን። ስለዚህ እግዚአብሔርን ቃል ልንታዘዝ የኢየሱስ ክርስቶስ ህይወት ምሳሌያችን ነው። ምሳሌያችን በቃ ስለመታዘዝ ስታስቡ ምን አይነት ሪዝም ምክንያት ይኖረኛል ላለመታዘዝ? አምላክ ሆኖ እሱ ሳለ፣ ጻድቅ ሆኖ ሳለ፣ ኃጢአት የሌለበት እሱ ታዘዘ። ለምን ታዘዘ? ለሞት፣ ለመስቀል ሞት ታዘዘ ነው የሚለው መጽሐፍ ቅዱሳችን። ስለዚህ እኔም ልታዘዝ ይገባኛል። እግዚአብሔር ስሙ ይባረክ። ሁለተኛው የአምስተኛው ክፍል ሁለት ማገልገልን እንማር ከክርስቶስ ማገልገል። እግዚአብሔር ከግብፅ ያወጣውን ህዝብ በሙሴ መልእክት ሲልክለት ለፈርዖን ምንድን ያለው? ያገለግለኝ ዘንድ ህዝቤ ልቀቅ፣ ያገለግለኝ ዘንድ ህዝቤ ልቀቅ ነው ሲለው የነበረው። በዘጸአት መጽሐፍ ደጋግሞ መልእክት ሲልክ ሙሴን ፈርዖንን እንዲበለው ሲለው ያገለግለኝ ዘንድ ህዝቤ ልቀቅ። እግዚአብሔር ስም ይባረክ። ኢየሱስ ክርስቶስ ራሱ ሊያገለግል እንደመጣ መጽሐፍ ቅዱሳችን በተለያየ ቦታ ይነግረናል። ሊያገለግል እንደመጣ ሰው ልጆች ሊያገለግሉኝ ሳይሆን የመጣሁት እኔ ላገለግል ነው የመጣሁት። እኔ ላገለግል የመጣሁ ያ ማለት ነው። ማለት ነው ታዲያ እንዴት ያገለግለው ኢየሱስ? እኛም ደግሞ እግዚአብሔር ሲጠራ እንድናገለግለው እንድናገለግለው። ስለዚህ ከክርስቶስ መማር አለብን። እንዴት ያገለግለው ብለን ከኔ ተማር ብሎ እርሱን ስሙ ብሎ አለ እግዚአብሔር። ኢየሱስ ስሙ ይባረክ። ሃሌሉያ። ዕብራውያን 8 1 2 ላይ እንዴ ይለናል የዕብራውያን ጻፊ ከተናገርነውም ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን፣ እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተከለች ናት። ስለ ኢየሱስ ነው የሚናገረው። እግዚአብሔር ስሙ ይባረክ። እና ከተናገርነውም ዋና ነገሩ ይህ ነው ይለንና በሰማያት በግርማው በዙፋን ቀኝ የተቀመጠ ማን ነው? ኢየሱስ። እንዲህ ያለ ሊቀ ካህናት አለን። ማነው? ኢየሱስ። እርሱም ይላል የመቅደስና የእውነተኛይቱ ድንኳን አገልጋይ ነው ይላል። አገልጋይ ነው። እርሷም በሰው ሳይሆን በጌታ የተከለች ናት ይላል። እግዚአብሔር ስም ይባረክ። አዎ፣ የቀደመችው መቅደስ ነበረች። እስራኤላውያን ታዘዙትና የሰሩት በሙሴ አማካኝነት የእሱ ሊቀ ካህን ነበረ። ያ ሊቀ ካህን የሚያደርገው አገልግሎት ነበረ። ከእሱ ጋር እያነጻጸረ ነው አሁን። አሁን ደግሞ እርሱ የሰማያዊቷ መቅደስ አለች፣ እውነተኛዊቷ ድንኳን አለች። ያ ጊዜያዊቷ ሳትሆን ምሳሌና ጥላ የሆነችው ሳይሆን አሁን ስለ እውነተኛዊቱ ነው የምናወራው ነው የሚለው። በሰማይ ስላለችዋ መቅደስ ነው የምናወራው ይላል። እሱ የእርሷ ሊቀ ካህን እርሱ አሁን በእግዚአብሔር ቀኝ ተቀምጧል ይለናል። እና ደግሞ የእውነተኛይቱ ድንኳን አገልጋይ ወይም ሊቀ ካህኑ ማን ነው ካላችሁ፣ ይሄ ኢየሱስ ነው። ይሄ ኢየሱስ ደግሞ ማን ነው ካላችሁ፣ አገልጋይ ነው ይለናል። እግዚአብሔር ይመስገን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ታዲያ ኢየሱስ እንዴት ነው ያገለገለው? ሊቀ ካህን በአመት አንድ ጊዜ ከሚያደርገው ነገር አንዱ ሊቀ ካህን የካህናት ሁሉ አለቃ ነው፣ የቤተ መቅደሱ አለቃ ነው፣ የሸንጎ አለቃ ነው። ከሚያደርጋቸው አገልግሎቶች አንዱ ደም ይዞ በአመት አንዴ ወደ ቅድስተ ቅዱሳን ይገባል። ወደ ቅድስተ ቅዱሳን ሲገባ ስለ ራሱና ስለ ህዝቡ እስራኤል ህዝብ በሙሉ ስለ 12ቱ ነገድ ሁሉ ኃጢአት የማስተሰሪያ ቀን በሚባል ቀን ስለ ህዝቡና ስለ ራሱ ኃጢአት ለማስተሰሪያ ደም ይዞ ይገባል። ወዴት ይገባል? ወደ ቅድስተ ቅዱሳን ይገባል። ያ የቅድስተ ቅዱሳን ስፍራ እጅግ በጣም የከበረ ቅዱስ ቦታ ስለሆነ የእግዚአብሔር መገኛ ስለሆነ ምናልባት ኃጢአት ወይ ስንፍና ወይ ተገቢ ያለው ነገር ቢገኝበት ሊቀሰብ ስለሚችል ገመድ ታስሮ ይገባል። እግሩ ላይ ገመድ ይታሰርና ይገባል። ሲገባ ምናልባት እንደተፈራው ኃጢአት ተገኝቶ ከተቀሰፈ እሱን ገብቶ የሚያወጣ የለም። ስለዚህ ምንድነው የሚደረገው? በተጠበቀው ጊዜ ካልመጣ ይጎተታል፣ አስክሬኑ ይወጣል። ያ ቦታ የቅዱስ ቦታ። በዚህ መልክ ነበር የሚያገለግለው። የማ የምድራዊቷ ድንኳን የዛ በእስራኤል የነበረችው የመቅደሱ አገልጋይ ሊቀ ካህኑ እንዲህ ነበር የሚያገለግለው። ሰማያዊቱ መቅደስ አገልጋይ ሊቀ ካህናችን ኢየሱስ ግን ያገለገለው በራሱ ደም ነው። በበግ ደም ወይ በኪዳን ደም ሳይሆን የራሱን ደም አፍስሶ ነው የዓለምን ሕዝብ ሁሉ ኃጢአቱን ያስተሰረየው። እግዚአብሔር ስሙ የተባረከ ነው። የራሱን ደም ይዞ ነው በእግዚአብሔር ፊት የቀረበው። የገዛ ደሙን የእግዚአብሔር በግ ተብሎ ይጠራ ያለ ኢየሱስ ለዚህ ነው ደሙን ስላፈሰሰ በሸላቾቹ ፊት ዝም እንደሚል ዝም ማለት እንደሚል ነቢዩ ኢሳያስ ክብሩ ደም ሲፈስ በእግዚአብሔር ፊት ያንን የራሱን ደም ይዞ ነው የቀረበው። አገልግሎቱ ይሄ ነው። ከሊቀ ካህኑ ጋር የዕብራውያን ጻፍ የሚያብራራል። የቀደመው የእንስሳ ደም ይዞ ይቀርባል አለ። እርሱ ራሱ ላይ ድካም ሊኖርበት ስለሚችል ስለሚጠረጠር ስለሚፈራ ገመድ ታስሮ ይገባል። በዛ በከበረው ስፍራ ቦታ ላይ የእግዚአብሔር መገኛ ስለሆነ ሊቀሰፍ ስለሚችል። ይሄኛው ሊቀ ካህን ግን ቅዱስ ነው፣ ጻድቅ ነው፣ ኃጢአት የለበትም። በነገር ሁሉ እንደኛ የተፈተነ ከኃጢአት በቀር ኃጢአት አልተገኘበትም። መከራን ግን ሁሉ ተካፍሏል። እንደኛው ነው የሚለው። ብዙ ችግር ደርሶበታል፣ ስቃይ ደርሶበታል። ኃጢአት ግን አልነካው ነው የሚለው መጽሐፍ ቅዱሳችን። ይሄ ሊቀ ካህን የራሱን ደም ነው ይዞ የሚገባው ወደ እግዚአብሔር የሚቀርበው። በዚህ ደም ዓለምን ሁሉ አስታረቀ ነው የሚለው። ስለዚህ ጌታ ኢየሱስ ክርስቶስ ስለመምጣቱ ሲናገር በሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። ይህን ቃል የተናገረው ትዝ ይላችኋል አይደል? በማን ቤት ነው? በዘኬዎስ ቤት ውስጥ። በዘኬዎስ ቤት ውስጥ ገብቶ ነው የተናገረው። የሰው ልጅ ያገለገለው አገልግሎቱ ያተኮረው የጠፋውን የሰው ልጅ መፈለግ ነው። የጠፋው ማለት የሰው ልጅ ሁሉ ጠፍቷል። በቃ ፈሪሳዊ በሉት፣ ካህን በሉት፣ ንጉስ በሉት፣ ቀራጭ በሉት፣ ሁሉም የጠፋ ነው። ሁሉን ለማዳን ነው። ሁሉ በክርስቶስ ነው የሚጸድቀውና መጽሐፍ ቅዱሳችን ለሮሜ ሰዎች ሐዋርያው ጳውሎስ እንደሚናገር ሁሉ ምን ብሏል? ኃጢአትን ሰርቷልና የእግዚአብሔርን ክብር ጎሏቸዋል። እንዲያው በጸጋ በክርስቶስ ይጸድቃሉ ነው የሚለው መጽሐፍ ቅዱስ። እግዚአብሔር ስሙ የተባረከ አሜን ነው። ሃሌሉያ። ስለዚህ የሰው ልጅን ጠፍቷልና ፍለጋ መጥቻለሁ። ስለዚህ የጌታ ኢየሱስ ክርስቶስ አገልግሎቱ ተኮር ያደረገው የጠፋው መፈለግ፣ ወደ እግዚአብሔር መቅረብ፣ ይፈውስ የጠፋው ማምጣት፣ ይናገር ያስተምር ይስበክ የሰው ልጅ ወደ እግዚአብሔር መቅረብ። አገልግሎቱ የሚያተኩረው ይሄን ነበር። እግዚአብሔር ስሙ ይባረክ። አንድ ጊዜ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 4 ቁጥር 34 ላይ ትዝ ይላችኋል ሰማርያዊቷን ሴት ያናገረበት ቦታ ላይ እና ከደቀ መዛሙርቱ ጋር ሲያገለግሉ ከቦታ ቦታ ሲንቀሳቀሱ ሰማርያ ደረሱ። ሰማርያ በደረሱ ጊዜ አንድ ቦታ ላይ ምግብ ሊገዙ ሄዱ። ደቀ መዛሙርቱ መጽሐፍ ቅዱስ እንደሚናገር ምግብ ሊገዙ ሄዱ ጊዜ እሱ ለብቻው ቀረ። ውሃ ልትቀዳ መጣች ሴት አንድ በቀትር በፀሐይ ሰዓት መጣች። ልትቀዳ በመጣች ጊዜ ወደ ሰው ጠጋ፣ አናገራት። ባታች ይገናል በሚነጋገሩበት ጊዜ ደቀ መዛሙርቱ ደረሱ ተገረሙ። ከሴት ጋር ሲነጋገር አይተው ምክንያቱም እንደሱ የተለመደ አይደለም፣ ግን ምንም ማንም ሊለው አልደፈረም። ከዛ በኋላ እቺ ሴት ግን ከኢየሱስ ክርስቶስ ጋር በምትነጋገርበት ጊዜ በተሰወረው ሕይወቷን ሁሉ ስለገለጠ ተገርማ ተደንቃ መሲሁ ይሄ ነው ብላ ልትመሰክር ወጣለች። ጉዴን ሁሉ የነገረኝ የተሰወረውን የተደበቀው ማንነቴን ሁሉ የነገረኝ ኑ ላሳያችሁ ብላ የሰማርያን ሰዎች ሰብስባ መጣለች። ሲመጡ እነሱ ስለ መሲሁ ያውቃሉ። ባዩት ጊዜ አዩት እሱ እንደሆነ ገባቸው። ምስክሩን ሰሙ። እነሱ እሷም ሰማርያ ያሉትም ሰዎች ሁሉ አመኑ። ባመኑ ጊዜ ጌታ ወይ እባክህ አንድ ምግብ ብላ አሉት ደቀ መዛሙርቱ ምግብ ብላ ባሉት ጊዜ የመለሰው መልስ ነው አሁን ልነግራቸው የፈለጉት። እሱ የተናገራትን ነገር ነች። አንድ አረፍተ ነገር ላመጣላችሁ ነው የፈለጉት። ያለበትን ምክንያት እንድትረዱት ነው። ምን አላቸው? ኢየሱስም እንዲህ አላቸው። ዮሐንስ ወንጌል ምዕራፍ 4 ቁጥር 34 ነው ቃሉ ያለው። ኢየሱስም እንዲህ አላቸው፣ የእኔስ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው። የእኔ መብል አለ የኔ መብል ኢየሱስ ክርስቶስ ጭራሽ መብል አይበላም ማለታችን ነው። ይበላል አሳ ካገኘ ይበላል፣ ዳቦ ካገኘ ይበላል፣ ሌላውን ካገኘ ይበላል። እንደማንኛውም ሰው ልጅ ተወልዶ በምድር ላይ ያደገ የተመላለሰ ሰው ነው። እግዚአብሔር ስሙ ይባረክ። ነገር ግን ሰው በመግብ እንደሚረካ እርካታ የምንድነው? ደስ የሚለኝ እኔ በምንድነው? ሚላችሁ በዛች ሞመንት ይሄንን ኮንቴክስቱ ስታነቡት የምታገኙት የነገርኳችሁ ነገር ነው። ያቺን ሴት ነገራት፣ ሄደች፣ አመነች። የነገራት ነገር በሙሉ አመነች። ይሄ ነገር ይሄ መሲሁ ምን ተጠብቀው ይመጣል ያልነው ነው እንዴ ብላ ሄዳ እሷ ጠራቻቸው፣ አመነች። እነሱም አመኑ። ከዛ በኋላ ጌታ ኢየሱስ ደስ አለው። የጠፋው ተገኘ። እዚህ ሰፈር የተጠፉት ሰዎች ተገኙ አለ። የጠፋውን ልፈልግ አለ የመጣው የጠፉት ሰዎች ተገኙ አለ። እግዚአብሔር ስሙ ይባረክ። ክብር ለአምላካችን። አሜን አሜን። ሰው ሲድን ደስ ይላችኋል? ሰው ሲያመልጥ ደስ ይላችኋል? ሰው ጌታን ሲያገኝ ደስ ይላችኋል? ውስጣችሁ ይረካል? ሰው ሲበላ ደስ ይለዋል? ክት ይላል አለ። በምግብ ይረካል። ኖርማል ተፈጥሮ ነው፣ ባህሪ ነው። የኔ መብል ይሄ ነው አላት። እንዴ ማን አምጥቶለት ነው? አልገባቸውም። ማን አምጥቶለት ነው? ሰው አምጥቶለት ነው? ሌሎች ሰዎች እኛ ማናቃቸው የሚያቀብሉት ሰዎች አሉ እንዴ? ምግብ ብለው አሰቡ ነው። የሱ እርካታ ግን የሱ እርካታ ግን ሰው ሲድን ነው። ሰው ከጨለማ ሲወጣ ነው። ሰው ኢየሱስ ሲያገኝ ነበረ። ስለዚህ የተናገረው የኔ መብል የላከኝን ፈቃድ አደርግ ዘንድ ስራውንም እፈጽም ዘንድ ነው አላቸው። ክብር ለአምላካችን። አሜን አሜን። ክብር ለኢየሱስ ይሁን። ትላንትና ከአዲ ጋር አዲ የኛ ልጅ ማለት ነው ልንመሰክር ወጣ ጌታ ኢየሱስ ለአንድ ሰዓት ተኩል አካባቢ ልንመሰክር ወጣ። ስንመሰክር ጥቂት ወጣቶችን አገኘ። ጌታ ኢየሱስ ማለት እንዳየ ነው እንዳለ የእስላሞች መኖሪያ ሰፈር ነው እንዳለ እና ያስፈራል። ስትጀምሩ ገና እንትን እንዳለ ይመስል ተቃውሞ ያለበት እንደሆነ ይገባቸዋል። ግን አየት እያደረግን እያመረጠ እኛ ለምሳሌ ስንመሰክር አንድ በቃ እነዚህ ፊንጆች ናቸው እንመሰክርባቸው ይዘሽ በቃ እንጀምር ጀመረ። ስንጀምር ሙስሊሞች ሆነና አገኘ ናቸው። ሄድንና መጭ ሳይ በቃ እንጸልይላችሁ ለና ከእኛ ጋር ጸልዩ የንስሐ ጸሎት አልናቸው። ጸልዩ ስንላቸው ኤምቮይ ሮኮ አሉ። ፈሩ። ለምን? በቃ ወደዛ ወደ ሃይማኖታቸው ሄዱ። በቃ ብለተው ናቸው። ነገር ግን ሌሎች ሁለት ወጣቶች ጸለዩ የንስሐ ጸሎት ጸለዩ። በሉ ከኛ በኋላ ጸልዩ። ጌታ ሆይ ጌታ ሆይ ኃጢአቴን ይቅር በለኝ ንስሐ ጸልዩ። ያው በፊንሽ ነው ደስ ይላል። እግዚአብሔር ይመስገን ደስ ይላል። ደስ ይላል። ይሄ በሰው በገንዘብ ብዛት ታርጉታችሁ በሌላ ነገር ልትሰጡታችሁ ኢየሱስ ክርስቶስ እርካታዬ ይሄ ነው አለ። አሜን። ምግብ ነው እናንተ ምግብ በቃ ፈልጋ ይላል። ነፍስ ስጋችሁ ምግብ ፈልጋ ተራበ አላችሁ አይደል? እኔ ደግሞ ረሃቤ ማለት ምን ማለት ነው? የሰው መዳን የሚል ነገር ነው ረሃቤ አለ። ረሃቤ ጥማቴ ከሰማይ ያወረደኝ ስጋ እንድለብስና ወደዚህ እንድመጣ ያደረገኝ ረሃቤ ጥማቴ ምንድን ነው ካላችሁ የሰው መዳን ነው። የሰው መዳን እግዚአብሔር ስም ይባል። አሜን አሜን። ይህና እናንተ ረሃብ ጥማት ምንድን ነው? አገልግሎታችን የሚያተኩረው ምን ላይ ነው? ምን ላይ ነው? ቆይ ቲፎዞ ላይ ነው? ክብር ላይ ነው? ምን ላይ ነው የሚያተኩረው? ከኢየሱስ ክርስቶስ እንማር ነው ትምህርቱ። የኢየሱስ ክርስቶስ አገልግሎት ያተኩረው እዚህ ነገር ላይ ነው። በቃ የኔ መብልና መጠጥ እርካታ ካላችሁኝ የሰው መዳን ነው። ይቺ ሰማርያ አምስት ባሎች የነበሯት በሰፈር የተጠላች ሰፈርተኛውን በሙሉ ከኃጢአተኛ ከመባል የተነሳ ተገልላ የኖረች ሴት ዳነች። ደስ አለኛል። በቃ ሌላው ሊከፋው ይችላል፣ ካህኑ ሊገባው ይችላል፣ ፈሪሳኑ ሊገባው ይችላል። የእግዚአብሔር ልጅ ግን ደስ አለ። የጠፋችዋ ነፍስ ተገኘች አለ፣ ዳነች አለ። በቃ እንደፈለገች ኃጢአተኛ ተብላ ከኃጢአት ወደ ኃጢአት እየጨመረች የምትሄድ ሴት ነበረች። የተጠላች ሴት ነበረች። የተገለለች ሴት ነበረች። አሁን ግን ኢየሱስ ክርስቶስ ተቀበለች ዳነች እግዚአብሔር ስምባት ሰው ሲድን ደስ ይላችኋል ሰው ሲያመልጥ ደስ ይላችኋል ነፍሳችሁ ትረካለች አገልግሎታችን ማይተክሩ ብንዘምር ትኩረታችን ምን ላይ ነው ብንጸልይ ትኩረታችን ምን ላይ ነው ብንሰብክ ብንመሰክር ብናስተዳድር ሌላም ብናገለግል ትኩረታችን ምን ላይ ነው ምን እንዲሆን ነው ነፍስ እንዲወጣ ነው ከሲኦል እንዲያመልጥ ነው ትኩረታችን ከጨለማ ነፍስ እንዲያመልጥ ነው ትኩረታችን ወጣቸው አንዳንዴ ዳይሬክት ከመመስከር ጋር ላይገናኝ ይችላል አገልግሎታችን ዳይሬክት ከመድረክ ላይ አይሆን ላይገናኝ ይችላል አገልግሎታችን ነገር ግን ምንም ብናደርግ ትኩረታችን ምንድን ነው ትኩረታችን ነፍስ እንዲደሞ የጌታ ኢየሱስ ክርስቶስ አገልግሎት የነበረ ትኩረቱ መተክ ነፍስ እንዲያመልጥ ነው እንጂ ሰው እንዲሰበሰብና ምናምን በቃ አምስት ቂጣ ሁለት አሳ አምበሽብሾ ከዛ በቃ ያ እንዲባላል ያ ምልክት ሰዎች የመዳንን መንገድ ገብቷቸው ንስሐ ገብተው እንዲመጡ አሜን የወይንን ጠጁን ቢቀይር ዘተሰበሰበው ለሰርገኛ ሰው ሁሉ ለማስደነቅ አለ ኖ አይደለም የመጀመሪያ ምልክት አደረገ ነው የሚለው ደግሞ መጽሐፍ ቅዱስ የመጀመሪያ ቃና ገሊላ ምልክት አደረገ ይሄ ምልክት ምንድነው የመዳንን መንገድ ነበር የሚያሳይ ሰዎች ንስሐ እንዲገቡ ነበር የሚጥራት ምልክት ነበር የጌታ ኢየሱስ ክርስቶስ አገልግሎቱ ተኮር የነበረው በዚህ ነበር ሰዎች በንስሐ እንዲመጡ ነበር እግዚአብሔር ስም ይባረክ ምንም እናድርግ ምንም እናገልግል አገልግሎታችን ማተኮር ያለበት ኢየሱስ ክርስቶስን ሰዎች እንዲያውቁ ምክንያቱም እሱ እውነት መንገድ ሕይወት በርሱ በቀር ወደ አብ በርስ ሊመጣ የለም እግዚአብሔር ስም ይባረክ ስለዚህ ከርሱ መማር አለብን ነው እኔ ማለት መጠጤ ያነዋል በቃ ሰው ለመጠጣት ሲያመሽ ታለብን ለመርከብ በቃ እየጠጣ ሲያመሽ ስንት ገንዘብ አውጥቶ ስንት ሰዓት ገድሎ ምናምን ለመርከብ ለመደሰት ነው ምናምን የኔ ደስታ ነፍስ ትናለ ስታመልጥ ነው ኢየሱስ ጌታ ነው ሃሌሉያ እናንተስ ይሬና እናንተስ ከርሱን ለማር ባጭሩ ከርሱ እንማር ሃሌሉያ ኢየሱስ ክርስቶስ ጌታ ነው ዮሐንስ ማቴዎስ ወንጌል ምዕራፍ 20 28 ላይ እንዲላ ግን ይሄንን ወደዛው ወደ መጽሐፍ ቅዱስ ሄጅ ትንሽ ወደ ላይ ሄጅ ላምበው ማቴዎስ ወንጌል ምዕራፍ 20 28 ነው የምንፈልገው ዋና ሐሳብ እንዲላ ከቁጥር 25 ጀምሮ ላምበው ወይ ከ22 ሐሳብ ወደ ብድጋና ይደን ከ20 ጀምሮ ላምበው ብድላ ሐሳብ ወደ ብድታገኝ እንዲላ 21 እርሱም ምን ትፈልጊያለሽ አላት እርሷም እነዚህ ሁለቱ ልጆቼ አንዱ በቀኝ አንዱ በግራ በመንግስት እንዲቀመጡ እዘዝ አለችው ኢየሱስ ግን መልሶ የምትለምኑትን አታውቁም እኔ ልጠጣው ያለውን ጽዋ ልጠጡ እኔም የምጠመቀውን ጥምቀት ልትጠመቁ ትችላላችሁ እንችላለን አሉት እርሱም ጽዋዬንስ ትጠጣላችሁ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አላቸው አስሩም ሰምተው በሁለቱ ወንድማማች ተቆጡ ኢየሱስ ግን ወደ እሱ ጠርቶ እንዲህ አላቸው የአሕዛብ አለቆች እንዲገዟችሁ ታላላቆቹ በላያቸው እንዲሰለጥኑ ታውቃላችሁ በእናንተስ እንዲህ አይደለም ነገር ግን ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋይ ይሁን ከእናንተ ማንም ፊተኛ ሊሆን የሚወድ የእናንተ ባሪያ ይሁን እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ቁጥር 28 አለ ነበር የምፈልገው እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም እኔ ለመገልገል አልመጣሁም ለማገልገል ነው የመጣሁት እግዚአብሔር ስም ይባረክ ከላይ የመጣው ሐሳብ የነ ዘብዲዮስ በዘንድ የዘብዲዮስ ልጆች እናት የዘብዲዮስ ልጆች ይቀርታ የዘብዲዮስ ልጆች እናት ከልጆቿ ጋር እየሰገደችና አንድ ነገር የለመት ወደ እርሱ ቀረበች የሚለው ሐሳብ አለ እና የዘብዲዮስ ልጆች እናታቸው መጣ ለምናለች ምን ፈለግሽ የሰገደች ነው ትለምን ምን ፈለግሽ ይላታል ኢየሱስ በሚላት ጊዜ እንግዲህ በመንግስት በምትመጣ ጊዜ አንደኛው በቀኝ አንደኛው በግራ ይሁን ይሄ ምን ማለት ነው የክብር ቦታ ነው አይደል እንደ ሰው ሁሉም ሰው ይፈልጋል ይመኛል በምድር ላይ የሚጣጣረው የተሻለውን ቦታ ለማግኘት የሚማራው የሚሰራው የሚለፋው የሚያመሻው ምንም የሚለው የሚጣላው ለሱ ነው
እችን የዘብዴዎስ ልጆች እናት ተብላ ተጠራች እናታቸው እንዲህ ለመነች ከዛ ግን ኢየሱስ የምትለምኑትን አታውቁም አለ የምትለምኑትን አታውቁም እኔና እናንተ እግዚአብሔር ይርዳን የምንለምነው ለእንወቅ አሜን የምንለምነው ለእንወቅ
አሜን
ምንድነው የሚያስፈልገን ምንድነው የማያስፈልገን በቃ የምትለምኑትን አታውቁም አለ እንዴት እንደዚህ ያለ ነገር ይለምናል እኔ የምጠጣትን ጽዋ ልትጠጡ ትችላላችሁ እኔ ማልፈበትን መንገል ታልፉ ትችላላችሁ እኔ የምቀበለው መከራን ትቀበሉ ትችላላችሁ አሁን እንችላለን በቃ ከሚከፈለው ካፍለ ዘመናል ዋናው ዘመን መድረሳችን ነው ነው የሚሉት እንግዲህ አዎ ጽዋውን ልትጠጡ ትችላላችሁ ያንን መስጠት ግን የእግዚአብሔር ነው ቀኝ ግራ ማድረግ ግን የእግዚአብሔር የኔ አይደለም በዚህ በጸሎት አይደለም እሷል ግን አንድ ነገር አስተዋል የምግብ አናኗር ዘይቤ አለ ሰው ፍተኛ መሆን ሲፈልግ የሚያደርግበት የሚሄድበት መንገድ አለ። ፍተኛ መሆን ከፈለጋችሁ የሌላው ሰው ምን ሆኖ አለ? አገልጋይ ሆኖ ፍተኛ መሆን የምትፈልጉ ከሆነ የሌላው ምን ሆኖ አለ? ባሪያ ሆኖ በቃ ሌላውን አገልግሉት። ሌላውን በጉልበታችሁ አገልግሉት። ሌላውን በገንዘባችሁ አገልግሉት። ሌላውን በጊዜያችሁ አገልግሉት። ሌላውን በፍቅራችሁ አገልግሉት። ስጡ 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 ለመቀበል አትጠብቁ ፍተኛ ሆነ ምትፈልጉ ጌታ ኢየሱስ ክርስቶስ እኔ ለሀገርህ መጣሁ እንጂ ልገለገልህ መጣሁም አለ ጌታ ኢየሱስ ክርስቶስ ከሰው ልጆች ምን አገኘ መጣን ምን አገኘ ምን ጎደለ እሱ ክብር ነበረው ክብር አገኘ እንላለ ክብር ነበረው ክብሩን ለቆ ነው መጣው በቃ ምንም የጎደለው ነገር የለም ግን ለመስጠት ነው መጣው ለማገልገል ነው መጣው ነፍሴን ሰጠው በዛርክ ሰጠው የሰው ልከለከለ አልመጣው ነው ስለዚህ ስለዚህ አገልግሎታችንን መመርመር አለብን ጌታ ሆይ አገልግሎቴ ሞቲቭ ምንድነው ለአገልግሎቴ መራራጤ ምክንያት ምንድነው አገልግላለሁ ስል ምን ይያልኩኝ ነው ማለት አለ ልቀበል ነው ማለት ስጥ ነው በቃ ባሪያው ነው በቃ እንደ ዓለም በዓለም እንዳለው አትሁን ባለም ላይ ለመቀመጥ የሚጣጣሉ ሰዎች የሚሄዱበት መንገድ አለ የሚጠብቁት ነገር አለ እንደሱ አይደለም ሁሉም ግዛብ መንግስ ፎርሙላው ሰራው እንደሱ አይደለም ባሪያው አገልግል በቃ አገልግል ሚጸዳለው ይበል ምንድነው መስራት ያለብኝ ይበል ምን ላግዝ በል በቃ ተንበርከክና ስለ ሰው ጸልይ አገልግል በቃ እሱም አገልግሎት ነው አገልግሎት ለሌላው አድርግ ነው እግዚአብሔር አምላካችን ስም ይባረክ ከልብታችን መመረመር አለበት ማለት ነው። ከልብታችን አለበት። ኢየሱስ ክርስቶስ ጌታ እሺ መጨረሻ ሐሳብ ነካ። እሺ መታዘዝን እንማራለን ከጌታ ማገልገልን እንማራለን ቀጥቶ ደግሞ መጨረሻ ከጌታ እንማራው መጽናትን መጀመር አንድ ነው መጨረስ ሌላ ነገር ነው። አይደል? መጨረስ ሌላ ነገር ነው። ለመጨረስ ግን ደግሞ ያስፈልጋል መስማት። ክርስትና በሩጫ መሰላ ሩጫ ፈትልኮ ያወጣ ሰው ዋው ተብሎ ሊታይ ይችላል። የአይኑ ትኩረት ሊስብ ይችላል። ግን ካልጨረሰ ካልጸና ምን ዋጋ አለ? ለጥቂት ጊዜ አስደንቆ ምን ሊሆን ነው ሰው የተብሎ ተወርቶለት ከዛ ለካ ጨረሰ ምን ዋጋ አለ? ኢየሱስ ክርስቶስ ጌታ አሜን አሜን ሃሌሉያ። የዕብራውያን ጸሐፊ ምዕራፍ 12 ቁጥር 3 ላይ ምን ይላል መሰላችሁ? በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ጌታችንን ማለት ነው። ሃሌሉያ። በነፍሳችሁ ዝላችሁ እንዳትደክሙ ይላል። ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። የሰው ህይወት በመድር ላይ ብርቱ ሰልፍ አይደለምን? ለዓለም ዘፍቅድ አ በመድር ላይ ስንኖር ብዙ ውጣ ውረድ
በብዙ አስጨናቂ ከባድ ውጥረት ውስጥ ልናልፍ እንችላለን። ነፍሳችን የምትጨነቅበት ነገር ውስጥ ልገባ ትችላለች። እርሱ መጽሐፍ ቅዱስ አንድም ነገር አይደርስባችሁም ማለት ነው። ይሆናል ወይ? በነፍሳችሁ ዝላችሁ እንዳትደክሙ አለ። ጌታ ኢየሱስ ክርስቶስ በምድር ወራት በነበረበት ጊዜ ያለውን ሲያነሳ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ጌታ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ሁሉ ነገር ስሙዝ አልነበረም። እሱ አይደለም ሁሉ ነገር ተቀባይነት ባገኛል ነበር። የሚቃወሙት ነበሩ፣ የሚሰድቡት ነበሩ፣ የሚያሳድዱት ነበሩ፣ ሊገሉት የሚሞክሩ ነበሩ። አይደለም በመጨረሻ ላይ ደግሞ ጠላት አገኘው ብሎ እስከ ስቅላት እስከ መከራ ደረሰበት። ጌታ ኢየሱስ ክርስቶስ አንዳንዴ ይበልጥ ነው መቅደስ አካባቢ ያሉት ሰዎች ተቃውሞ ያበዙበት ነበር። አንተ ባጋንንት አለቃ አጋንንትን ታወጣለህ ይሉት ነበር። አንተ አጋንንት አለብህ ይሉት ነበር። ኢየሱስ በስማ። ስለዚህ ሰዎች ዛሬ እናንተ በእውነት መልካም አድርጋችሁ እንደዚህ ልትባሉ ብዙ አይግረማችሁ። በቃ ኢየሱስ ተብሎ ምንም አይደንቅም። ኢየሱስን ተናግሯል። እኔን እንደዚህ ያደረጉብኝ እናንተንማ ብሏል ደቀ መዛሙርቱ። በቃ እናንተንማ ምክንያቱም ድካም አለባችሁ። ስተት ሳያገኙበት ኢየሱስ ላይ ኃጢአት ሳያገኙበት ስተት ሳያገኙበት ማለት ነው። የሰው ልጅ ድካም አለበትና እናንተን ነው ግን አይዟችሁ፣ መንፈስ ቅዱስ አለባችሁ፣ ነገር ግን አይዟችሁ በርቱ፣ እኔ ከእናንተ ጋር እስከ ዓለም መጨረሻ ነኝ ብሏቸው እግዚአብሔር ስሙ ይባረክ። ዞሮ ዞሮ ግን መከራ አይቀርላችሁም፣ ግን መጽናት ይጠበቅባቸዋል። ስለዚህ በነፍሳችሁ ዝላችሁ እንዳትደክሙ አለ የዕብራውያን ጸሐፊ። በቃ መድከም አለ፣ እንዳትቆሙ፣ እንዳትቀሩ፣ ተስፋ እንዳትቆርጡ ነው ይላል። ከኃጢአተኞች ደረሰበትን እንዲህ ባለ መቃወም የጸናውን አስቡ። ኢየሱስን አስቡት ነው በቃ። ስለዚህ ኢየሱስን አስቡት ነው። አንዳንድ መከራ ደረሰብኝ ካላችሁ በጌታ ምክንያት በኃጢአት ምክንያት ከሆነ ቶሎ ንስሐ ገብቶ መታረም ነው። በጌታ ምክንያት፣ በወንጌል ምክንያት፣ በእግዚአብሔር መንግስት ምክንያት ግን ፈተና፣ ችግር፣ ስደት የመሰለ ነገር ከደረሰባችሁ ነፍሳችሁ ከተጨነቀች ኢየሱስን አስቡት ነው በቃ። እርሱ በዚህ አይነት አጣብቂኝ ተቃውሞ ውስጥ አልፏል። አስቡት። እግዚአብሔር ስሙ ይባረክ። ጌታ ኢየሱስ ክርስቶስ በተለይ በመጨረሻው ሰዓቱ ላይ በዛ ከባድ ጭንቀቱ ሰዓት ላይ ያሰለፈባትን ታይም እንድናስብ ፈልጋለሁ። እዛ ጋር ሁለት ነጥብ ብቻ አንስተን ሐሳቡን እናጠቃልላለን። ጌታ እንዴት ጸና ለሚለው ነገር ማለት ነው። እንዴት ጸና? ኢየሱስ ራሱ የጸናውን አስቡ ነው የሚለው። ጌታ ራሱ ያዘነበት ጊዜ ነበር፣ እጅግ በጣም ያዘነበት ጊዜ ነበር፣ ያነባበት ጊዜ ነበር፣ የደም ላብ ያለበት ጊዜ ነበር። ያው በዛ በቀራንዮ ሰዓት ላይ ከሚያልፍበት ነፍሱ የተጨነቀችበት ሰዓት ነበር። እርሱን አስቡት ነው። ከእርሱ ተማሩ ነው። እንዴት ጨረሰው መንገዱ፣ እንዴት የመጣበትን ዓላማ እንዴት አከናወነው፣ እስከ መጨረሻ እንዴት ደረሰ፣ የእግዚአብሔር ሐሳብ እንዴት ተፈጸመ፣ በእሱ እንዴት ተከናወነ፣ ከእርሱ ተማሩ ነው። እናንተም ትጸናላችሁ ነው። እግዚአብሔር ስሙ ይባረክ። ስለዚህ በሉቃስ ወንጌል ምዕራፍ 22 እንዲህ እስቲ ምዕራፍ 22 ሉቃስ ወንጌል አሁን 41 43 ላይ ያለውን ሐሳብ እናም ይሄ የመጨረሻው ወራቱ የመጨረሻው ቀናቶች እንዲህ ይላል። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሆን የአንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታ መልአክ ታየው። እሺ አሁን ደግሞ ማቴዎስ 26 ላይ ነው የናሰብ ይዛል። ማቴዎስ 26 39 ላይ ከቁጥር 37 ጀምሮ ላምጣው። ጴጥሮስንም ሁለቱንም የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝም ጀመር። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ከኔም ጋር ትጉ አላቸው። እዚህ ቦታ ላይ ስንመለከት ጌታ ኢየሱስ ክርስቶስ እያዘነ እየተከዘ እየተጨነቀ ያለበት ቦታ ነው። በቃሉም ሲናገር ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ከኔም ጋር ትጉ አላቸው። አሁን እንግዲህ ከኔም ጋር ትጉ ሲላቸው ጸልዩ፣ በቃ አዝነዋል፣ ከዛው ሰዓቱ እንደደረሰ አውቀዋል። ምን አይነት በስጋው ላይ ምን አይነት መከራ ሊቀበል እንደሆነ ስለተረዳ ከዚህ ተነሳ ነው። ያው ፍርሃት አለ፣ ጭንቀት አለ፣ ሰው ሆኖ ስጋ ለብሶ ይመጣ ስለሆነ ከዚህ ተነሳ ነው። እና እንግዲህ ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ፣ አባቴ ቢቻልስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለ። ሉቃስ ወንጌል ላይ እዚህ ላይ እንደምንመለከት አንድ ነገር ታያላችሁ። የእግዚአብሔር ቃልን ሲያመጣ ታያላችሁ። ይህም ማለት በዚህ ቦታ ላይ ይህች ጽዋ ከእኔ ትለፍ ካለ በኋላ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወዳ አንተ እንደምትወድ ምንድን ነው የምትፈልገው? የአንተ ፈቃድ ምንድን ነው? ምን እንዲሆን ነው የምትፈልገው? ይሄ አሁን ሊመጣ ያለው ነገር እንዳልፍበት ነው የምትፈልገው? ከሆነ ይሁን። አላዘንኩም አይደለም፣ አዝኛለሁ፣ አልጨነቅኩም አይደለም፣ አልተከስኩም አይደለም፣ ተክሻለሁ ከሊመጣ ካለው ነገር የተነሳ። ግን የአንተ ፈቃድ ነው፣ የእግዚአብሔር ቃል ነው። የእግዚአብሔር ቃል ሲያመጣ የምትመለከቱ ለመጽና የእግዚአብሔር ቃል ወሳኝ ነገር የሚያጸና ጌታ ኢየሱስ ክርስቶስ በተራራው ስብከት ላይ አንዱ ያስተማረው ስለዚህ ጉዳይ ስለመጽናት ጉዳይ ቃልን ሰምቶ የሚያደርግ ምን አይነት ሰው እንደሚመስል አሳያቸዋለሁ። ቃልን ሰምቶ የማያደርገው ደግሞ ምን አይነት ሰው እንደሚመስል አሳያቸዋለሁ። ቃልን ሰምቶ የሚያደርገው ሰው ቤቱን በምን ላይ ሰራ ሰው ይመስላል? በአለት ላይ ሰራ ሰው ይመስላል። ቃልን ሰምቶ የማያደርግ ሰው ቤቱን በምን ላይ ሰራ ሰው ይመስላል? ቤቱን በአሸዋ ላይ ሰራ ሰው ይመስላል። በሁለቱም ላይ ምን መጣ? ንፋሱም ዝናቡም መጣ። ይህ መከራው ማለት ነው፣ አስጨናቂ ነገር ማለት ነው፣ ፈተናው ማለት ነው። መጣ፣ ዝናቡ ዘነበ፣ ወረደ፣ ጎርፍ መጣ ነው ያለው። ጎርፍ መጣ፣ ቃልን ሰምቶ ባላደረገው ላይ መጣ፣ ቃልን ሰምቶ ባደረገው ላይ መጣ። ሁለቱንም መታቸው። ያኛው ምን ሆነ? አወዳደቁ የከፋ ጠራርጎት ይዞት ሄደ። የመጣው መከራ የመጣው ችግር ይዞት ሄደ። ይሄኛው መከራው ማን ጎርፍ መጣ፣ መጣው ቤቱን መምታት መጥቶታል። በአለት ላይ ስለተመሰረተ አልወደቀም። የእግዚአብሔርን ቃል ሰምቶ የሚያደርግ ሰው ይህን ሰው ይመስላል። ችግር አገኘው ያገኘዋል፣ አይመታው ይመታዋል። ነገር ግን በቃሉ ላይ ስለተመሰረተ ይጸናል ነው እግዚአብሔር ስም ይባላል። በእግዚአብሔር ቃል ላይ ስለተመሰረተ ይቆማል ነው። በቃ ስሜቱ አይፈት ይፈተናል፣ ያዝናል ያዝናል። የሚቀበለው ችግር አለ፣ ከዛ የተነሳ የሚሆነው ነገር አለ። ነገር ግን ይቆማል ነው እግዚአብሔር ስሙ ይባረክ፣ ይቆማል። ምክንያቱ ለምንድን ነው ያለው እዛው ትምህርት ላይ በአለቱ ላይ ስለተመሰረተ አልወደቀም። በእግዚአብሔር ቃል ላይ ህይወታችን ከተመሰረተ በእግዚአብሔር ፈቃድ ላይ ከተመሰረተ አይወድቅም ነው እግዚአብሔር ስሙ ይባረክ። እዚህ ነው ጌታ ኢየሱስ ክርስቶስ ያንን ጌታ ፈቃድ ይሁን እኔ አዝኛለሁ እኔ ተክዣለሁ እኔ ፈርቻለሁ፣ ግን ፈቃድ ይሁንልኝ፣ ፈቃድ ይፈጸም፣ የኔ ፈቃድ አይሁን። ብቻ ፈቃድ ካልሆነ ጽዋው ከኔ ያባለ፣ ግን ፈቃድ በእግዚአብሔር ቃል ላይ መመስረቱ ነው ጌታ ኢየሱስ ክርስቶስ እንዲፈጸም ያደረገው። ከዚህ የተነሳ ከእሱ እንማራለን። አሜን። በሁለተኛ ደረጃ እዛ ቦታ ላይ ስንመለከት እንዲህ ነው፣ ወደ ደቀ መዛሙርቱ መጣ፣ ተኝተው ማገኛቸውና ጴጥሮስን እንዲሁም ከኔ ጋር አንዲት ሰዓት እንኳን ልትተጉ አልቻላችሁ? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞ ሁለተኛ ሄዶ ጸለየ።
መጀመሪያም ጸልዮ ነበር፣ አሁን ደግሞ ሁለተኛ ምን ይለናል?
ደግሞ ሁለተኛ ሄዶ ጸለየና አባቴ ይህ ጽዋ ሳልጠጣ ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን። ደግሞ መጥቶ አይኖቻቸው ከእንቅልፍ ከብደው ነበር፣ ተኝተው አገኛቸው። ደግሞ ትቷቸው ሄደ። ሶስተኛም ያንኑ ቃል ደግሞ
ምን አረጋ?
ጸለየ። ሶስት ጊዜ ተመላለሰ ሲጸልይ እና ማለት ማለት ነው ይመጣል፣ ቼክ ያደርጋቸዋል፣ እናገራቸዋል፣ ይሄዳል። አሁንም ይመጣል ያያቸዋል። አልቻላችሁም አንድ ሰዓት እንኳን ከኔ ጋር መቆየት? አሁንም ይሄድና ይጸልያል። ሶስት ጊዜ እንደጸለየ ታያላችሁ። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህ እስተኙ ረፉ ነው ሰዓቱ ቀርባል፣ የሰው ልጅ ባትነች እጅ አልፎ ይሰጣል አላቸው። አሁን ወደ ሉቃስ እንመለስ። ሉቃስ 22:41-43 ላይ አንድ ሞር ክሊር የሚያደርግልን ሐሳብ አለ። ሉቃስ እንትን ያልኳችሁ ሉቃስ 22 እሺ፣ ጸሎት ነው። ሁለተኛው ነገር ጸሎት ነው። ጌታ ኢየሱስ ክርስቶስ ደጋግሞ ሲጸልይ ታያላችሁ። በዛች ቦታ ላይ እንኳን ሶስት ደጋግሞ ሲጸልይ ታያላችሁ። ደጋግሞ ጸለየ። ጌታ ኢየሱስ ክርስቶስ ቀድሞም በነበሩት ዘመኑ ቀናቶቹ ወራቶቹ ይጸልይ ነበር። እንደለመደው ወደ ደብረ ዘይት ተራራ እየጸለየ ያድር ነበር መጽሐፍ ቅዱስ እንደሚለው። እና እዚህ ቦታ ላይ ስትመለከቱ ከ41-43 ላንብበው እንደገና። ከእነርሱም የድንጋይ ውርወራ የሚያክል ራቀ። ተንበርክኮም አባቶች ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበራታ መልአክ ታየው። ይችን ማቴዎስ አልዘገበልንም፣ ሉቃስ ግን ዘገበልን። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ ራሱ ያዘነበት፣ የተከዘበት፣ የፈራበት፣ የተጨነቀበት ሰዓት ነውና የሚያበረታው መልአክ መጣ። እግዚአብሔር ስሙ ይባረክ። የሚያበረታው መልአክ መጣ። አዎ፣ በዚህ ዘመን መልአክ ሊመጡ ይችላሉ። የሚያበረታው ግን በዋናነት እኛ መጽሐፍ ቅዱሳችን ያስቀመጠልን መንፈስ ቅዱስ አለ። በጭንቀታችን ሰዓት፣ በሐዘናችን ሰዓት፣ በትካዜያችን ሰዓት ላይ መጥቶ የሚያበረታ የእግዚአብሔር መንፈስ አለ። እግዚአብሔር ስሙ የተባረከ። በዚህ ሰዓት ግን ጌታ ኢየሱስ እየደጋገመ ሲሄድ ማቴዎስ ነግሮናል፣ አንዴ ሁለቴ ሶስት እየደጋገመ ይጸልይ ነበር። ኢየሱስ ደቀ መዛሙርቱን ቼክ ያደርጋቸዋል፣ ደግሞ ይናገራቸውና ይሄዳል፣ ይጸልያል። አባቶ ይላል፣ አሁን አባቶ ይላል። አሁን በዚህ ሰዓት ግን የሚያበረታው መልአክ ታየ። የሚያበረታው መልአክ ታየ። እግዚአብሔር ስሙ የእግዚአብሔር ሐሳብ ይከናወናል፣ ይፈጸማል። አይዞ፣ ጽና፣ በርታ የሚለው መልአክ መጣ። ኢየሱስ ጌታ ነው። አሜን አሜን። መጽናትን ከክርስቶስ እንማር። ከእርሱ ያለፈ ሌላም ያስፈልጎት ነበር ማለት ነው። ከእርሱ ያለፈ እንዴት ሌላ ያስፈልጓል? አንችልም አለ። በስጋ ወራት የደረሰበት መከራ የተነሳ እንደዚህ አይነት ሁኔታ ውስጥ ገብቶ ነበር ማለት ነው። ከእርሱ ልማር በቃ ነው ያልችልም ምናምን አለ። ጌታ መጽሐፍ ቅዱስ ተናግሮናል፣ በመጽሐፍ ቅዱስ በልክ መጥቶልናልና እኛ በአምላካችን ፊት ደጋግመን ስንጸልይ፣ ደጋግመን ፊቱን ስንሻ የሚያበረታ የእግዚአብሔር ኃይል ይመጣል። አሜን ነው። አይዞ ልጄ፣ የምታልፍበትን አውቃለሁ። እኔም እኮ አልፌበታለሁ ይላል ጌታ ኢየሱስ። እኔ አልፌበታለሁ፣ አንተ የምታልፍበት እኔ አልፌበታለሁ፣ አውቀዋለሁ። ይገባኛል፣ ይሰማኛል፣ ስሜቱን እካፈላለሁ፣ እረዳሃለሁ። አይዞ፣ የሚያበረታ መንፈሱን እልካለሁ። ይመጣል። እግዚአብሔር ስም ይባረክ። የጀመርነው የሚያስጨርስ አምላክ አለ። አሜና። ስለዚህ በቅድስና የተጀመረ በቅድስና ያልቃል፣ በጽድቅ የተጀመረው በጽድቅ ያልቃል። እግዚአብሔር ብለን የምናገለግለው አገልግሎት እናከናውነዋለን፣ እንጨርሰዋለን። መጽናትን ከማንማ ከጌታችን እንማር። እሱም ተጨንቋል፣ እሱም አዝኗል፣ እሱም ተክዟል። እንዴት ጸና? ጸለየ። ተንበርከከ። በቃ ተንበርከከ። ግብዳ የሆነ ነገር አትጠብቅ። ተንበርከከ። ተንበርከከ ነው የሚለው መጽሐፍ። በቃ ተንበርከከ። ጌታም ተንበርክኳል፣ ተንበርክኳል። ጌታ ሆይ ብሏል፣ ጸልዋል። አባቴ ሆይ ብሏል፣ አባቴ ሆይ ብሏል። አዎ፣ አንዳንዴ የእግዚአብሔር ዓላማ እንዲፈጸም እንዲከናወን የማንፈልገው ነገር ውስጥ ያስገባናል። የማንፈልገው በፍጹም ደስም አይደለም ነገር ውስጥ ያስገባናል የእግዚአብሔር ሐሳብ እንዲከናወን ማለት ነው። እንዴ ስለዚህ ቤት ውስጥ ገብታችሁ ታውቃላችሁ? ነገር ብቻ ይታለ ነገር ነገር አልፈልገው ለምን እንደዚህ ነገር እንደባው ይያልኩ ግን መንፈስ ቅዱስ ውስጤን ኮንፊደንስ ያደርገኝ ያሳምነኝ ያግባባኝ አንተ ለኔ ተታዘዘው ላይተታዘዘ የኔን ፈቃድ መፈጸም ፈልጋለሁ ዱይት በቃ አማራጭ ያሳጣችሁ ይታም እንደዚህ ነው ያለው ጌታ በትፈቅድ እጅ ጽዋ ከኔ ይደፋል እኔ ግን ብሆን ብረት ካልከኝ አልፈልገውም ነው ምክንያቱም ደስ ማለት መከራ አለበት ስቃ አለበት እዛ ሂደቱ ስቃ አለበት ግርፋቱ አለ መወጋቱ አለ መረገጡ አለ መጎተቱ አለ ያን አልፈልገው ነው ግን መንገዱ ይሄ ነው መክበሪያው ድል ማድረጊያው መንገድ ይሄ ነው ማሸነፊያው መንገድ ይሄ ነው ህዝቡ ነፃ የምታወጣበት መንገድ ይሄ ነው ካልከኝ ግን አደርገዋለሁ ይሄ ነው መንገዱ ግን ካልክ አደርገዋለሁ እኛም ህይወት አንዳንዴ እንደዚህ የሚመስል ነገር አለ በህይወት ጎዳናችን በግል ህይወታችን ሊሆን ይችላል በቤተሰባችን ሊሆን ይችላል በህብረታችን ሊሆን ይችላል በአገልግሎታችን ሊሆን ይችላል እንደዚህ አይነት የሚያስል ነገር ሊመጣ ይችላል መጽናት እንዴት እንቻል በእግዚአብሔር ቃል መሰረት ላይ እንቁ ፈቃዱን ምርጫ ማለት ምንም ባይመች ምንም ደስ ባይልም ምርጫችን የእግዚአብሔርን ማድረግ የእግዚአብሔርን ፈቃድ ማድረግ ይሁን መጸለይ ይሁን ጸጋው እንዲበዛ ማለት ነው በቃ የሚያስችል ጸጋ እንዲመጣ ያንን ነገር ማከናወን የምንችልበት አቅሙን እንዲሰጣል ጉልበቱን እንዲሰጣል መጸለይ ፊቱን ደጁን መጥናት መደጋገም ጌታ ኢየሱስ ሶስት የተደጋገመ ሳይታክቱ ዘወትር ይጸልዩ ዘንድ ምሳሌ ነገራቸው በቃ አትታክቱ ነው አትታክቱ አንኳኩ አንኳኩ አልተከፈተ አንኳኩ ከፈታል ይከፈታል እግዚአብሔር ስም ይባረክ የሚራራልን የሚረዳ ሊቀ ካህን አለ በጭንቀታችን የተካፈለ የእኛን ሸክም የተሸከመ ይሄ ሊቀ ካህን ዛሬ የቅርብ ነው ለሁላችን የቅርብ ነው በቅሩቅ አይደለም ሩቅ አይደለም እግዚአብሔር ስም ይባረክ አሜን ስለዚህ እንድንጸና ይፈልጋል ጌታ እንድንጸና በቃ እንዳንጸና የሚያደርግ ብዙ ነገር ሊኖር ይችላል በዙሪያችን እንድንጸና ይፈልጋል ቃሉ ምርጫና ፊቱ ደጁን እንድንጸና ኃይል ይመጣል እግዚአብሔር ስም ይባረክ አሜን ነው ጌታ ይባረክ ጸልያለሁ